ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሐሙስ ምሽት ሚያዝያ 13 2014 ዓ.ም ምረት መሰናዷችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። አብራችሁ እንድታመሹ በአክብሮት እየጋበዝን ለምሽቱ ያዝናቸውን ጥንቅሮች እናስተዋውቃችሁ።
ፍራት ውጪ እንግዲህ አንደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነውና ያቺ ትጋት ደግሞ ማለት ወር ለአራት ወር ለአምስት ወር ለስድስት ወር በትጋት መስራት ያለብህ ነገር ነው። ልክ እንደ ቋንቋ እንደመማር
በዚህ በዩናይትድ ስቴትስ የቴክኖሎጂ ሙያ ላይ እየተማረ እየሰራ የሚገኘው አዱኛ በቀለ ነው የምሽቱ እንግዳችን አድርገናል። በሌላ ርዕስ ደግሞ
ጉርመሳ ሊያጠቃ ይችላል። በእርግዝና ወቅትም ለዚህ ሊከሰት ይችላል። ፖሊዮ ቫይረስ ሶስት አይነት ዝርያዎች አሉት። ሶስቱም በሽታውን ያስከስታሉ።
ፖሊዮ ወይም ደግሞ የልጅነት ልምሻ በሽታ ድጋሚ አንሰርቷል። ጠፋ ከተባለ በኋላ መጥቷል እየተባለ ነው እና በዚህ ዙሪያ ደግሞ ዘገባ ይኖራል። ሳምንቱ እንዴት በማህበራዊ ሚዲያ ላይ አለፈ የሚለውን እንዲሁም ደግሞ ሌሎች ዘገባዎችን አጠናቅረን ነው ወደ እናንተ የመጣነው። ምሽቱን መሰናዶን በመምራት ኤደን ገረሙ፣ በምስልና ድምፅ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። ለምሽቱ ቀዳሚ ያደረግነው የቴክኖሎጂ መሰናዶ ነው። እንግዳችን ወጣቶች በቴክኖሎጂ መንደር ቢቀላቀሉ ለተሻለ የስራ ዋስትናና ገቢ ሊበቁበት የሚችሉበት እድል የላቀ እንደሆነ ይመክራል። እንግዳችን ለ14 ዓመታት በዚህ በዩናይትድ ስቴትስ የመረጃ ቴክኖሎጂ ባለሙያ ሆኖ የሰራው የኢቫንጋርድ ቴክ ባለቤት አዱኛ በቀለ ነው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው በሙያው ያገለገለባቸውን እውቅ ተቋማት ከሚዘረዝርበት ነው።
Maryland University website, yeah, Marriott Foundation and website, which in the application, which መጨረሻ ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የዲኤችኤስ ጋር ጋቨን ዌብሳይት የራሴ ኤጀንሲ ደግሞ ፎርም አረኩና ኢቫንጋርድ ቴክ የሚል እንደዚህ ኮንሰልታንስ ዌብ አፕሊኬሽን ቢልዲንግ፣ ሶፍትዌር ቢልዲንግ፣ ሞባይል አፕሊኬሽን ቢልዲንግ፣ ዲጂታል ማርኬቲንግ ምናምን የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራዬ እሱ ላይ ነው።
አዱኛ፣ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ-19 ምክንያት ስራ አጥ ሆነዋል። ትውልደ ኢትዮጵያንም ከነዚህ መካከል ይገኙበታል። ይህ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዞሩ የሚገባበት ሰዓት ነው ብለህ እንደምታምን ይሰማኛል። ይህንን የምትልበት ምክንያቱ ምንድን ነው?
ለዚህ ዋናው ምክንያት ምንድን ነው መሰለህ? በስራ ማጣትን ያስከሰተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት ራሱ እያየነው ነበረ። ቴክኖሎጂ ፊልድ ላይ የሌላ ሰዎች ስራቸው አውቶሜትድ እየሆነ ነው፣ ቴክኖሎጂ እየተቀየረ ነው እና ወደ ቴክኖሎጂ ፊልድ መግባት አለባቸው የሚለውን በጣም ለበርካታ ዓመታት ሲባል የነበረ ነገር ነበረና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንቴሊጀንስ ላይ ነው፣ ዴታ ሳይንስ ላይ ነው፣ እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉትና በእጃችሁ የምትሰሯቸው ስራዎች እነ መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜቲ እየተደረጉ ሪፕላው ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ያው ሁላችሁም ወደየቤታችሁ ግቡ ሲባል ወደየቤት ገብተህ ስራ መስራት ካለብህ የምትሰራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊቱ ጀምሮ እየመጣ ያለ ነው። ወደፊትም አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ በእርግጥ ወደ ቴክኖሎጂ እንደ ሌሎቹ ሀገሮች እንደ ኢንዲያኖች ወይም ኤዥያኖች ኢቨን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። ያ ደግሞ እኛ ኮሚኒቲ ከተጠቂ ከሚሆኑት ዋናዎቹ ኮሚኒቲ ውስጥ እንዲሆን ያደረገ እሱ ነው፣ አለመዞራችን ነው ወደ ቴክኖሎጂ።
ከአንዳንድ ትውልደ ኢትዮጵያን ጋር በነበረኝ የቀድመ ቆይታ ወደ ቴክኖሎጂ ቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ ህመማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉ ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ?
ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም። ከባድ አይደለም የምትለዋን ነገር ለማስረዳት ሁልጊዜ የምንጠቀምባት ነገር ምንድን ነው መሰለ? ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው። ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው። ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው ራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ወስድበታል እስኪረዳው ድረስ። ስድስተኛ ለአምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም። ለምን? የስድስተኛ ክፍል አምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ። ስድስተኛ ክፍልና አምስተኛ ክፍል ብትሄድ ግን የኮምፒውተር ሳይንስ ትምህርት፣ ዌብ ዴቨሎፕመንት፣ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ ያስተምሯቸዋል። ለምን? ከባድ ስላልሆነ እና በስድስተኛ ክፍል አምሮ መረዳት የምትችለውን ስለሆነ። ከባድ ነው ለኔ ልረዳው አልችልም የምትለው ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ 12ኛ ክፍል ደረጃ ተምሮ ድረስ ተምሮ ያለው ምክንያት ያው ያልሆነ ነው ማለት ይችላል። ኢኮኖሚካሊ ሬዲ አይደለሁም የቴክኖሎጂ ትምህርት ለመማር ይሄኛውስ ምክንያት ሊሆን ይችላል። ይሄኛው ምክንያት ሊሆን አይችልም። ለምን ሃርቫርድ አትገባም? ለምን ኤምአይቲ አትገባም? ለምን የፈለክበት ትምህርት ቤት አትገባም? ዛሬ ላይ ስለ ኮምፒውተር ሳይንስ እነሱ የሚያስተምሩን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩቲዩብ ላይ ያሉ ኮርሶቹ እነ ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ 10 ብር 15 ብር እየከፈልክ ኮርሶቹን ማግኘት ይችላል። አይ ኢኮኖሚካሊ ሬዲ አይደለሁም የምትለውም ነገር እሱም አይደለም ምክንያቱ። ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከዛሬ ለምንድነው የቆያችሁት የሚለውን ስንጠይቅ ያገኘነው ምንድነው? የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ይከብደኛል፣ አልችለውም፣ ለኔ አይደለም ምናምን የሚል ፍርሃት አለና ያቺ ፍርሃት ነች ዋናው ምክንያት እንጂ ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ፍርሃት ውጪ እንግዲህ አንደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነው እና ያቺ ትጋት ደግሞ ማለት ወር ለአራት ወር ለአምስት ወር ለስድስት ወር በትጋት መስራት ያለብህ ነገር ነው ልክ እንደ ቋንቋ እንደመማር።
ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎችና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ። እነዚህ ኢትዮጵያን ወጣቶችስ ተመሳሳይ ድሎችን የሚያገኙበት ዘዴ አለ ወይ? ካሉበት ቦታ ከዓለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር
አለ? ይሄኛውም በትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ እንትሉ ተስፋ ይሄ ነው። ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው። እንዴት ነው መስራት እንችለው የሚለውን ደግሞ የሚሰሩ ሀገሮችን ብናይ፣ ለምሳሌ ፊሊፒንስን ብናይ፣ ኢንዲያን ብናይ፣ ቻይናን ብናይ፣ እንዴት ነው እነሱ የሚያደርጉት የሚለውን ብናይ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለቴ ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ ኢትዮጵያ አሜሪካ ውስጥ ያለ ሰው ቀጣሪ ሰው ዌብሳይትን እንሰራለት ብቻ ነው እንጂ የሚፈልገው ኢንዲያ ሆነ ስራ፣ ከካምቦዲያ ሆነ ስራ፣ ከኢትዮጵያ ሆነ ስራ፣ ከናይጄሪያ ሆነ ስራ ሎኬሽን ምንም ማተር አያደርግ። ይሄንን አድቫንቴጅ በመውሰድ ነው ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳልሳሳ እንጂ 2018 ላይ 10 ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው እንደዚህ አይነት ስራ። 10 ሚሊዮን ሰው አማካይ ገበያቸው $26,000 እንግዲህ በኢትዮጵያ ብር አምታውና ወቅ ምን ያህል እንደሆነ ይኸው በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ $250 ቢሊዮን ነው። ቡና ለኢትዮጵያ ያስገባው ገቢ $2 ቢሊዮን ነው። እንግዲህ ከቡና ስንት እጥፍ ማለት ነው? 100 እጥፍ ገቢ ኢንዲያ ሆነው በቴጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡት። 1 ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። 1000 ሰው ቢሰራ፣ 5000 ሰው ቢሰራ፣ 10000 ሰው ቢሰራ አቨሬጅ ኢንካሙ $25,000 ሆኖ ትልቅ የስራ መፍጠሪያ እድል ነው። ናይጄሪያ ይህንን አድቫንቴጅ እየወሰደች ነው ከአፍሪካ። ቱኒዚያ ይህንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይህንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል። በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ፣ FIVER.com። አፕወርክ የሚባል ሳይት አለ፣ Upwork.com። አውስትራሊያ፣ ከአውሮፓ፣ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው።
አዱኛ በቀለ የመረጃ ቴክኖሎጂ ባለሙያ፣ የቫንጋርድ ቴክ ድርጅት መስራች፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። የሐሙስ ምሽት ሚያዝያ 13 2014 ዓመተ ምህረት መሰናዷችን ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችንን በቪኦኤ አማሪክ ፌስቡክ ገጽ ላይ እንዲሁም ደግሞ amharic.vnews.com ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። በሳተላይት ለምትከታተሉ መገኛችን ኢትዮሳት ላይ ነው። እዛ ላይ ጠብቁን፣ ተከታተሉ። ወደ ተከታዩ ዘገባ ደግሞ እንሻገር። ተከታዩ መሰናዷችን ህጻናትን በማጥቃት ለማይድን ጉዳት ከሚዳርጉት በሽታዎች መካከል አንዱ ፖሊዮ ወይም የልጅነት ልምሻ ነው። ለመሆኑ የበሽታው መንስኤ ምንድነው? ለመፍትሄነት የሚጠቅሙ መላዎችስ ምንድናቸው? ስትል አስቴር ምስጋናው የህክምና ባለሙያዎች አነጋግራለች። እንደሚታወቀው ፖሊዮ ጠፋ ከተባለ በኋላ ተመልሶ ያገረሸ መሆኑ ተሰምቷል። ስለዚህ በዚህ ጉዳይ ላይ ምላሽ ለማግኘት ስትል ነው ባለሙያ ያነጋገረችው። ወደ ዘገባው እንሻገር።
ፖሊዮ በአማርኛ አጠራር የልጅነት ልምሻ ፖሊዮማይላይትስ በተባለ ቫይረስ በማይታይ ተዋሲያን አማካኝነት የሚመጣ በሽታ ነው። በዋናነት ያው የነርቭ ስርዓትን የሚያጠቃ ስሙ መጠሪያ የልጅነት ልምሻ ይባላል ማለት ነው። በዋናነት የሚያጠቃው ከአንድ አመት እስከ አምስት አመት ያሉ ህጻናት ነው። በእርግጥ አዋቂንም ጎልማሳ ይህም ሊያጠቃ ይችላል። በእርግዝና ወቅትም እንደዚህ ሊከሰት ይችላል። ፖሊዮ ቫይረስ ሶስት አይነት ዝርያዎች አሉት። ሶስቱም በሽታውን ያስከስታሉ።
የልጅነት ልምሻ ወይም ፖሊዮ ከሰው ወደ ሰው በፍጥነት የሚተላለፍ በሽታ ነው። እንዴት?
መተላለፊያ መንገዱ በዋናነት ከእጅ ወደ አፍ በተበከለ ሰገራ አማካኝነት ነው። በቫይረሱ የተያዘ ህፃን ቫይረሱ በሰገራ ውስጥ ለበርካታ ሳምንታትና ወራት ሊታይ ይችላል። ስለዚህ ቫይረሱ የተያዘ ወይም ቫይረሱ ያለው ሰገራ ብክለት ሲኖር በተበከለ ምግብ ወይም መጠጥ ሊሆን ይችላል፣ ወይም በማንኛውም ከእጅ ወደ አፍ ንክኪ ቫይረሱ ሊተላለፍ ይችላል ማለት ነው። እንደ ሁለተኛ ቫይረሱ ያው በመተንፈሻ አካላት ፈሳሽ ውስጥ ሊኖር ይችላል። የተያዘ ሰው በሚያስነጥስበት ወቅት ወይም በሚያስልበት ወቅት ጠብታ ብናኞች ቫይረሱ ሊይዙና ሊያስተላልፉ ይችላሉ። ከአንድ አመት እስከ አምስት አመት ያሉ ህጻናት ያው የመከላከል አቅማቸው ዝቅተኛ ነው ለበሽታ ተጠቂ ናቸው። በተመሳሳይ መልኩ በእርግዝና ወቅትም የመከላከል አቅም ዝቅ ስለሚል ኢንፌክሽን ከተከሰተ ወደ ከፋ አርባነት ሊያስከስል እንደሚችል ነው መረጃዎች የሚጠቅሙት ማለት ነው። አንዴ ኢንፌክሽን ከተከሰተ በኋላ አንድ በሰውነታችን ውስጥ ከገባ በኋላ ከስምንት እስከ 12 ቀናት በኋላ የምልክቶቹ መታየት ጀምራሉ። ቫይረሱ ይሄ ቫይረስ በሰውነታችን ከገባ በኋላ የተለያዩ ደረጃዎች አሉት። በአብዛኛው ከ90 እስከ 95% ምንም ምልክት ሊያሳዩ ይችላሉ፣ ግን እነዚህ ሰዎች ቫይረሱን ሊያሳልፉ ይችላሉ። በሰገራቸው ለበርካታ ወራት ወይም ሳምንታት ቫይረሱ ሊኖር ይችላል፣ ለሌላ ሰው ሊያስተላልፍ ይችላሉ። ወደ 5% አካባቢ የሚሆኑት ደግሞ እለታዊ ምልክቶች ሊኖራቸው ይችላሉ። ለምሳሌ እንደ ሙቀት፣ የምግብ ፍላጎት መቀነስ፣ ራስ ምታት፣ ማስመለስ፣ ጉሮሮ መካከር፣ እንደዚህ አይነት ስሜቶች ሊኖሩ ይችላሉ። ሁለት ወይም ሶስት ቀን ቆይቶ እንደ ጉንፋን ስሜት ሆኖ ሊጠፋ ይችላል። ወደ 1% ደግሞ እንደ ማጅራት ክትል ምልክት የሚያሳዩበት ሁኔታ አለ። ከላይ የጠቀስኳቸው ምልክቶች በተጨማሪ ማጅራትን መገተር፣ ከፍተኛ የሆነ ራስ ምታት ስሜት ሊኖር ይችላል። እነዚህ ሰዎች ከቀናት በኋላ ይሻላቸዋል። ፈጣን ነው። እነዚህ ምልክቶች ነው አሉ። ቀጥሎ የነርቭ ማጥቃት ምልክቶች ይታያሉ ማለት ነው። ይህ ማለት እጅና እግር መስለል አለከ። ምልክቱ ከታየ ሶስት ቀን ሁለት ቀን ሶስት ቀን በኋላ እነዚህ አይነቶች ሊታዩ ይችላሉ። አጣዳፊ የሚሆንበት ምክንያት ምንድን ነው? ከእጅና እግር መስለል ተጨማሪ ሌሎቹ አካላት በጡንቻ የሚሰሩ አካላት ሊጎዳ ይችላል። ለምሳሌ መተንፈሻ የመተንፈሻ አካል ከጎዳ አጣዳፊ ነው። ያለ እርዳታ ምናልባት ሞቱ ከፍተኛ የሚሆንበት የማለፍ ድር ከፍተኛ ነው። ሌላውም ጎሮሮ ላይ ያሉ ጡንቻዎችን ያጠቃል። እንደዛ አይነት ደረጃ ከደረሰ አንጎልንም ያጠቃል። እንደዛ አይነት ደረጃ ከደረሰ ወደ 60% ለህልፈተ ህይወት ያጋጥም ይችላል።
ፖሊዮ እንዴት ሊታከም ወይስ ሊፈወስ ይችላል ብለን ለዶክተር ፋንታውን ያነሳ ነው ሌላው ጥያቄ ነው።
መከላከልም ፖሊዮ ጭራሹን ማጥፋት ይቻላል። መከላከል የሚቻለው ፍቱን የሆነ ክትባት አለው። አሁን በአሁኑ ወቅት ያመሰጡ ሁለት አይነት ክትባቶች አሉ። አንድ በአፍጠርታ፣ ሁለተኛው ደግሞ በማፊያ አማካኝነት በጡንቻ የሚሰጣለው። ዋናው መከላከል ላይ ማተኮር ነው ያለብን። በእርግጥ ያው ፖሊዮ ላይ ብዙ የተሰራ አለ። ፖሊዮን ለማጥፋት ካለን ፖሊዮን ለማጥፋት የተሰራበት ያለ ሁኔታ አለ። ግን አልፎ አልፎ ያው በተለያዩ ሀገራት ይከሰታል። በእኛም ሀገር ከቅርብ ጊዜ ወዲህ ኬዞች የታዩበት ሁኔታ እንዳለ ነው ሪፖርቱን የምንሰማው ማለት ነው። በስድስት ወር ውስጥ የመመለስ እድል አለው። እንደዛ ነው። ስድስት ወር ካለፈው ግን ዘለቄታ የሆነ ችግር ይገጥማቸዋል ማለት ነው።
ክትባቱ ምን ያህል አስተማማኝ?
እንግዲህ ክትባቱ የምንሰጠው ምንድን ነው፣ በታብታ መልክ የሚሰጠው አራት ክትባቶች አሉ። እንደተወለደ ይሰጣል ወይም በተወለደ በሁለት ሳምንት ውስጥ የመጀመሪያው ኦፒ ዜሮ የምንለው ነው። ቀጥሎ ከ45 ቀን ላይ ቀጥሎ በየወሩ እስከ ኦፒ ስሪ ድረስ ይሰጣል ማለት ነው። ሶስተኛው አራተኛው ላይ ኦፒ ስሪ የሚባለው ላይ አብሮ በመርፌ መልክ ይሰጣቸዋል ማለት ነው። እንደዛ ሆኖ የመከላከል አቅሙ እስከ 90% ይደርሳል። ስለዚህ የክትባት ስፋቱን በማስፋት ብዙ ህጻናት በመከተብ ፖሊዮ እንዳይከሰት ማድረግ ይቻላል ማለት ነው።
እሺ፣
አመሰግናለሁ። አመሰግናለሁ።
በመቀጠል ደግሞ የምናልፈው ሳምንቱ በማህበራዊ ሚዲያ ላይ እንዴት እንዳለፈ ወደምንቃኝበት ዘገባ ነው። የጋቢና ቪ መሰናዶ ይቀጥላል። ሳምንቱ በማህበራዊ ሚዲያ ላይ እንዴት አለፈ ቀጣዩ ዘገባችን ነው። በዚህ ሳምንት በማህበራዊ ሚዲያ ላይ ሲንሸራሸሩ ካየናቸው መረጃዎች መካከል የመጀመሪያው የጀርመን የልማት ተቋም የሆነው ጂአይዜድ ከስራና ክህሎት ሚኒስቴር፣ ከአውሮፓ ህብረትና ከማስተር ካርድ ፋውንዴሽን ጋር በመተባበር ያዘጋጁት የግብርና ቢዝነሶች ሀሳብ ውድድር ነው። ተወዳዳሪዎቹ ከአራት ዩኒቨርሲቲዎች በቅርቡ ተመርቀው የወጡ ወጣቶች ሲሆኑ ወቅቱ ላልተገለጸ ጊዜ በስልጠና እንዲሁም የንግድ ሀሳብ ማዳበር መርሃ ግብር ላይ ሲሳተፉ መቆየታቸውን አይስ አዲስና የኢትዮጵያ የቢዝነስ መረጃ ጆርጅ ኢትዮጵያን ቢዝነስ ኢንፎ ጽፈው አይተናል። ሌላው በዚህ ሳምንት ከተፈጠሩ ክስተቶች መካከል አንዱ አዋሽ ባንክ ከዓለም ምርጥ ባንኮች ውስጥ አንዱ ሆኖ መመረጡ ነው። ግሎባል ፋይናንስ ለ29ኛ ጊዜ አመታዊ የዓለምና የሀገራቶች ምርጥ ባንኮችን ምርጫ ይፋ አድርጓል። በዚህ መሰረትም የኢትዮጵያ አዋሽ ባንክም ሊመረጥ መቻሉ ተገልጿል። የምርጫው ዋና ዋና መስፈርቶች ባንኮቹ ያስመዘገቡት ውጤት በለይም ትርፋማነት፣ የሀብት እድገትና ተደራሽነት እንዲሁም ለደንበኞቻቸው ያሳዩት ቅና አገልግሎትና ለወደፊት ስኬት የጣሉት አስተማማኝ መሰረት መሆኑን ተቋሙ ይፋ ማድረጉን አዋሽ ባንክ አስታውቋል። በምርጫው አሸናፊ ለሆኑ ባንኮች እውቅናና ሽልማት የሚሰጠው በጥቅምት 2015 መሆኑም ተገልጿል። ኢትዮጵያ ወጣ ስንል ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ የነበሩትና በቅርቡ ህይወታቸው ያለፈው ሩት ቤደር ጊንስበርግ የግል እቃዎች ለጨረታ ቀርበዋል። የፒካሶ የሴራሚክ ስራዎች፣ እጅግ የቆዩ የሙዚቃ ስብስቦችና የዳኛ ጊንስበርግ ባለጸጉር ካፖርቶች ለጨረታ ከቀረቡት እቃዎች መካከል ጥቂቶቹ ናቸው። ከጨረታው የሚገኘው ገቢም የዋሽንግተን ብሔራዊ ኦፔራና የጥበብ መድረክን ለመደገፍ የሚውል ይሆናል። ዳኛ ጊንስበርግ ለዚህ የኦፔራ ማዕከል የተለየ ስሜት እንደነበራቸውም ተገልጿል። ጨረታው በቀጣይ ሳምንት ውስጥ በዩናይትድ ስቴትስ ቨርጂኒያ ግዛት አሌክዛንድሪያ የሚካሄድ ይሆናል። ጊንስበርግ የዩናይትድ ስቴትስ ከፍተኛ ፍርድ ቤትን በማገልገል ሁለተኛዋ ሴት ነበሩ። ባለፈው ሳምንት ውስጥ ከነበሩ ክስተቶች መሀል በስፖርት አፍቃሪያን ዘንድ በማህበራዊ ሚዲያው መነጋገሪያ ከሆኑት አሳዛኝ ክስተቶች አንዱ የፖርቹጋላዊ የኳስ ንጉስ ክርስቲያን ሮናልዶ መንትያ ልጆች መካከል አንዱ ማረፉ ነው። የሮናልዶ ባለቤት በቅርቡ አንድ ወንድ እና አንዲት መንትያ ሴቶችን ብትገላገል ወንዱ ልጃቸው ግን በህይወት መቆየት አለመቻሉ ተገልጿል። ክርስቲያን ሮናልዶ በትዊተር ገጹ ላይ በወንዱ ልጃችን ህልፈት ብናዝንም ሴቷ ልጃችን በሰላም መወለዷ ደስታን ይሰጠናል ያለ ሲሆን የሆስፒታሉን ባልደረቦች አመስግኖ ለጥቂት ጊዜያትም እሱና ቤተሰቦቹ መረበሽ እንደማይሹ ማስተዋቀል። ክርስቲያኖ ሮናልዶ ከመንትዮቹ ውጪ የአራት ልጆች አባት ነው። ተመልካቾቻችን በቆይታችሁ እየተዝናናችሁ እንደሆነ ተስፋ እናደርጋለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ተከታዩ ዘገባ ደግሞ በኢትዮጵያ ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚሽ ቱ ጆይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑን በቅርቡ አስታውቀናችሁ ነበር። የአፍሪካ የግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያን ወጣቶች ፈጠራ ገበሬዎች የአፈር ይዘትን በቀላሉ እንዲያውቁ የሚረዳ እንደሆነም ተሰምቷል። ቦይዝና ሀብታም ከዚህ ቀደም ቆይታ አድርገው ነበረ። ቆይታቸው በድጋሚ እናስደምጣችኋለን። ቆይታቸው የሚጀምረው ቦይዝ አስቀድሞ ስለ ድርጅቱ መጠሪያ ትርጓሜ ከሚያብራራበት ነው።
ድርጅታችን ስም ኦሚሽ ቱ ጆይ አግሪቴክ ይባላል። ትርጉም ኦሚሽ ቱ ማለት አምራች ለማለት ነው። ስለዚህ የአምራች ደስታ ለማለት ነው። የአምራች ደስታ እንደመስጠር የሚሰራ ድርጅት ስለሆነ ስም ሰይመነዋል።
ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋርህ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማቱ የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ።
በጅና ኦሚሽ ቱ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔን ጨምሮ አና የተመረቁ ልጆችም አሉ ውስጡ። የሰራነው ስራ አፈርን መርምሮ ለገበሬዎች መትከል እንዳለባቸው መናገር የምትችል ዲቫይስ ነው። የሰራነው እቃና እናቃዋል በየቦታው ትንቀሳቀሳለች። ውስጥ አፈር ያስገባሉ። ከዛ ዳታ ሴንሳራ ናይትሮጅን፣ ፎስፈረስ፣ ፖታሽን፣ ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሳራ ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትከል ብሎ ይናገራል ማለት ነው። በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ታንክላፕ የሚባል በወርልድ ባንክ ዘንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ኡጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ከአምስቱ የአፍሪካ ሀገራት እኛ ኢትዮጵያ አንደኛ ወጣ ያሸንፈናል ማለት ነው።
ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው?
የተሸለምነው አንደኛ ለወጣ ነው። ለእኛ 25,000 አሜሪካ ዶላር ነው ሽልማቱ ይሰጣል። እስካሁን እየጠበቅ ነው። ሌላው ለእኛ በጣም ትልቅ አስተዋጽኦ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃ ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ዳኞች በኢኖቬሽን በጣም ተደስተዋል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው ኬንያ በነበረን ቆይታ እና በጣም ይረዳናል ብዬ አስባለሁ።
ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት?
በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አለ፣ ፋይናንሻል ሚክስ ቴክኖሎጂ ስለምናትገቡ ምናለ ግን በጣም መጀመሪያም ስንነሳያየ ነው ብዙ ሰው ላይፍ ኢትዮጵያ ውስጥ በአፍሪካ ውስጥም የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኛቸዋለን። ኮሜርስ እኛ ሀገር ይኖራል። ሳይንቴክ ላይም የተሻሉ ነገሮች እኛ ሀገር ይኖራል። ግብርና ላይ ግን በጣም ነው ወደኋላ የቀረነው። ስለዚህ ይሄ ወጣቱ ስፔሻሊ አዲስ ተመርቆ የሚወጣው ወጣት ስራ እድል ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገ ፈጠራ ስራ ከሰሩ አንደኛ ራሳቸውንም በጣም መጥገል ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰዎች ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦሚሽ ቱ ጆይ የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ። እዛ እንደ ፕሮጀክት አድርገው አብረን መስራት ጀመርም አለ ከነሱ ጋር። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አይደንቲፋይ ያደረግን ወደዛ ሄድም ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም እየተሳተፉ ነው ማለት ነው። እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያል ለመስራት ወደ ገበሬዎች መሄድ ያስፈልጋል። ገበሬዎች ጋር መነጋገር ሳመቀየር ያስፈልጋል እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ። ጤና ላይ ከሚሰራ ወር ፋንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች በዙሪያችን ያሉት ማሳቸውን በዙሪያችን ነው። ዲቫይሳችን ውስጥን ቴስት እናደርጋለን፣ ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን ዲቫይስ እና የዴቨሎፕመንት ፕሮሰሱም ይቀላልም ኢንጆይ ያደረግም ሰራው ታይስ።
ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግባሪያ ሰርታችኋል። ዛሬ ደግሞ በአፈር የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊው ናችኋል። የመጪ ዘመን እቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት?
ጥያቄ ነው። ያው የሰራ ነው። በእርግጥ አሁን እዛ ሰጥተን አላቁም ነው። አሁን በቅርቡ ከጃይዝድ ጋር ኮላብሬት አድርገን እስከ 50,000 ዩሮ ፈንድ አድርገውልን በቡና ላይ እየሰራ ነበር። በቅርቡ ፌስቡክ ላይ እንደፖስት ነው። እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው እንሰራውን የአርቲፊሻል ኢንተለጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ አፕሪል ላይ ኦርሚ መጨረሻ ላይ በዛ ኢኖቬሽን የሰራ ነው። በእጽዋት በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበሬዎች እንዲጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የያዝነው ታርጌት ምንድን ነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ይዘን ቁጭ ብለን ሳይሆን እጽዋት በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን በዞን ደረጃ አንዳንድ ዲቫይስ መጠቀም ይችል ከዛ በኋላ ዞን ውስጥ ያሉ ኤሌክትሪክ ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው። ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው።
ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቱ በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉ ትላላችሁ?
ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑ ስላመንበት ከዲማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክኖፕረር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን ለወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌት የሚሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እናገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላልፈው ነገር ምንድን ነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻል ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንዲችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ፣ ግን በዛ ኢኖቬሽን በጣም ተገርመዋል። እንዴት የአይዲያ ይበጣላል ይሰሩ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ሰሬጅ የምንሆኑ የሆነ አይዲያ ወይም ሀሳብ ይመጣለን እና ይህ ሀሳብማ የሆነ ሀገር ተሰጥቷል ወይም እንትዋል ወደ ላይ ማሳብ። ስለዚህ ያንን ማድረግ የለባቸውን መስራት አላቸው ቴክኖሎጂ። ስለዚህ እንደዛ ላሰቡት ነገር ማመንበት ነገር በትክክል ጊዜ መድበው ቦቱ ሆነው እንዲሰሩ። በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ር አንድ ከተማ ውስጥ የሚኖር በቀላሉ ሊፈታው የሚችል ችግር አግኝቶ የሚመለሰው ሁሌ ወደ ገበሬዎች በሄድን ቁጥርኛ ይህም እኮ ችግር አለ ይህን በዚህ መፍታት እንችላለን እያልን ነው ማለት። ስለዚህ ነገር ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያን ለዩት ችግር ደግሞ ዲቬትድ ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደቨሎፕ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳክቶች ደቨሎፕ አድርገን ያውም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከንትሪ ከካፓሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል። ስለዚህ የትም አካባቢ ሊሆኑ የሚያቋቁም ቴክኖሎጂ ወደ ተግባር በመቀየር ገበሬዎች ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪ መጨረሻ ደግሞ ግብርን ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታነት ፕሮጀክት ሰርተው ፕሮጀክቱን ግቢ ውስጥ ጥለው መውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረገ ይቀጥሉበት ብዬ ማስተላለፍ ፈልጋለሁ። በጣም እናመሰግናለን። ብዙ ኮንታክት አደረጋቸው።
በጣም አመሰግናለሁ በድጋሚ ቦኤዝ፣ መልካም ምሽት ይሁንልህ።
እሺ፣ ቴንኪው ባይ።
ተመልካቾቻችን፣ የዕለቱን ዘገባዎች እዚህ ላይ ፈጸምን። በነገው ምሽት እንገናኝ። ደህና ደሩ።